ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
እንኳን ለአዲሱ 2011 ዓመተ ምህረት አደረሳችሁ አድማጮቻችን።
እንኳን ከዘመን ዘመን በሰላምና በመግባባት መንፈስ አሸጋግራችሁ።
በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ መስከረም 1 2011 ዓመተ ምህረት ዝግጅታችን ጀመረ።
ዛሬ መስከረም አንድን ዩናይትድ ስቴትስ እያሳለፈች ያለችው በሐዘንና በትካዜ መንፈስ ነው።
ዛሬ ልክ የዛሬ 17 ዓመት በተፈጸመባት የሽብር ጥቃት ኒውዮርክ፣ ቨርጂኒያና ፔንሲልቬኒያ ውስጥ 3000 የሚሆኑ ልጆቿና ከሌሎችም ሀገሮች አሜሪካ አውሮፕላኖች ውስጥ ተሳፍረው የነበሩ ተሳፋሪዎች ተገለውባታል።
ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ እንደምናመሻችሁ። አስተናጋጆቻችሁ
ጤና ይስጥልን ቆንጂት ታዬ ነኝ።
ሶሎሞን አባተም አብረናለን። የዕለተ እንቁጣጣሽ 2011 ዓመተ ምህረት ዝግጅታችን አሁን ጀመረ። በኤርትራና በኢትዮጵያ ምስራቃዊ አዋሳኝ የደባይ ሲማቡሬና በሰሜን የሰርሃ ዛላምበሳን የመገናኛ ኬላዎች የኢትዮጵያው ጠቅላይ ሚኒስትር አብይ አህመድና የኤርትራው ፕሬዚደንት ኢሳያስ አፈወርቂ ዛሬ ከፍተዋል።
ድንበር አካባቢ የነበረው ምሽግ አፍርሰን በጋራ ዳስጥለን በጋራ አዲስ ዓመት ተቀብለናል። እንግዲህ ዓላማው ሰላም ምን ያክል ጉልበት እንዳለው ከንግግር ባለፈ በተግባር ማየት ችለናል ዛሬ።
ጠቅላይ ሚኒስትር አብይ አህመድ ሁለቱን መተላለፊያዎች ከከፈቱ በኋላ ቦሌ ዓለም አቀፍ አውሮፕላን ጣቢያ እንደደረሱ ከሰጡት መግለጫ የተቀነጨበ ነው ያሰማናችሁ። ዘገባውን በአብይ ርዕስ ይዘናል።
ፊት ለፊት እንተያይ ነበር። አሁን ለምሳሌ የአጎቴ ልጅ ሙቶ እየተቀበረ ያለ በአይናችን በቃ ቁመን እያነባን ነበርን። ሄደን ግን መቅበር አልቻል።
ከዛላምበሳ ነዋሪዎች አንዱ አቶ ዮናስ ፍሳሐዬ የዚህም ዘገባ በአብይ ርዕስ ተካቷል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
በመግቢያው እንደሰማችሁት በኤርትራና በኢትዮጵያ ምስራቃዊ አዋሳኝ የደባይ ሲማ ቡሬና በሰሜን የሰርሃ ዛላምበሳን የመገናኛ ኬላዎች የኢትዮጵያ ጠቅላይ ሚኒስትር አብይ አህመድና የኤርትራ ፕሬዚደንት ኢሳያስ አፈወርቂ በዛሬው ዕለት ከፍተዋል። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል ስለዚህ ታሪካዊ ክንዋኔ በትዊተር ባወጡት መግለጫ ፕሬዚደንት ኢሳያስ አፈወርቂና ጠቅላይ ሚኒስትር አብይ አህመድ ባካሄዷቸው ስነ ስርዓቶች የድንበር ማቋረጫ ኬላዎቹ መከፈታቸውን ተናግረዋል። ሚኒስትር አብይ አህመድ ጽህፈት ቤት ኃላፊ አቶ ፍጹም አረጋም ኢትዮጵያ አዲሱን 2011 ዓመተ ምህረትን በተቀበለችበት በዛሬው ዕለት በተከናወኑት የድንበር ኬላዎች መከፈት ስነ ስርዓቶች ጠቅላይ ሚኒስትር አብይና ፕሬዚደንት ኢሳያስ ጎን ለጎን ሲራመዱ የሚያሳዩ ፎቶዎችን በትዊተር ገጻቸው ላይ አውጥተዋል። በኢትዮጵያና ኤርትራ ድንበር ዛላምበሳ አካባቢ የሁለቱ ሀገሮች ህዝቦች አዲስ ዓመትን በጋራ ያከበሩ ሲሆን ለ20 ዓመታት ተለያይተው የቆዩ ቤተሰቦች ተገናኝተዋል። በበዓሉ ላይ ከሁለቱም ሀገሮች በሺዎች የተቆጠሩ ሰዎች መገኘታቸው ተገልጿል።
የዛሬ 17 ዓመት መስከረም 1994 ዓመተ ምህረት በኒውዮርክ፣ ቨርጂኒያና ፔንሲልቬኒያ ላይ ጥቃት አድርሰው ወደ 3000 ሰው የሚጠጋ ሰው የተገደለበት የመስከረም አንድ የዝክር ስነ ስርዓት ዛሬ እየተከናወነ ይገኛል። ፕሬዚደንት ዶናልድ ትራምፕና ምክትል ፕሬዚደንት ማይክ ፔንስ በተለያዩ ስፍራዎች እየተከናወኑ ባሉ የዝክር ስርዓቶች ላይም እየተገኙ ናቸው። ከዋሽንግተን ዲሲ ወጣ ብሎ በሚገኘው ፔንታገን ዛሬ በተካሄደው የመታሰቢያ ስነ ስርዓት ላይ ምክትል ፕሬዚደንት ማይክ ፔንስና የመከላከያ ሚኒስትሩ ጂም ማቲስ ተገኝተዋል። ኒውዮርክ ውስጥም ሁለቱ መንታ ሕንፃዎች ቆሙ በነበሩበት ግራውንድ ዜሮ ተብሎ በተጠራው ስፍራ በተካሄደው የመታሰቢያ ስነ ስርዓት ላይ በሽብር ጥቃቱ ወቅት የተገደሉ ሰዎች ስሞች በትካዜ በታጀበ መንፈስ ተነበዋል። ፕሬዚደንት ዶናልድ ትራምፕ በተገኙበት ሻንክስቪል ፔንሲልቬንያ በሚገኘው የመታሰቢያ አውድ ላይ ሰይጣናዊ አድራጎቶች ሲሉ የጠሯቸው ጥቃቶች የአሜሪካን መንፈስ ወይም ለነጻነት ያላትን ቁርጠኝነት አልሰበሩትም፣ አይበግሩትም ብለዋል። ዘገባ ይኖረናል ወደኋላ።
ኬንያ በህገወጥ በሀገሯ የሚኖሩ የውጭ ዜጎች ላይ ያደረገች ያለውን አሰሳ እንደምትቀጥል አስታውቃለች። የኬንያ የሀገር ውስጥ ጉዳይ ቢሮ ኃላፊ ፍሬድ ማቲያንጊ በኬንያ የሚገኝ ማናቸውም የውጭ ዜጋ ተገቢ የመኖሪያ ፈቃድ ከሌለው ወደ ሀገሩ እንዲመለስ ይደረጋል ብለዋል። ገልሞ ዳዊት ተጨማሪ ልኳል።
የኬንያ ኢሚግሬሽን አሃዝ እንደሚያሳየው በኬንያ ከመቶ ሺህ በላይ የውጭ ዜጎች ይኖራሉ። ከነዚህ ግን ህጋዊ የመኖሪያና የስራ ፍቃድ ያላቸው 34,000 ብቻ ናቸው። ይህን ተከትሎ የአገሪቱ መንግስት ካለፈው ግንቦት ወር አንስተው የውጭ ዜጎች የስራ ፍቃድ ፍተሻ የጀመረ ሲሆን በኬንያ ከሚኖሩ 34,000 የውጭ ዜጎች 18,000 የሚሆኑት የመኖሪያና የስራ ፍቃዳቸውን አስፈትሸዋል። የኬንያ ሀገር ውስጥ ጉዳይ ከሀገሩ ፖሊስ ጋር በህገወጥ በሀገሩ የሚኖሩ የውጭ ዜጎችን በቁጥጥር ስር ማዋል ላይ ይገኛል። ባለፈው ሰኔ አጋማሽ በህገወጥ በኬንያ ንግድ ስራ ላይ ተሰማርተው የነበሩ 41 የውጭ ዜጎች ወደ ሀገራቸው እንዲመለሱ የተደረገ ሲሆን አሁንም ባለፈው ነሐሴ ወር መጨረሻ 29 የውጭ ዜጎች ተይዘው ከኬንያ ተባረዋል። ስለ ውጭ ዜጎች የስራ ፍቃድ ፍተሻ ትላንት መግለጫ የሰጡት የኬንያ ሀገር ውስጥ ጉዳይ ቢሮ ኃላፊ ፍሬድ መቲያንጊ ኬንያ በህገወጥ በሀገሯ የሚኖሩትን የውጭ ዜጎች ላይ የምታደርገውን ዘመቻ እንደምትቀጥል ተናግረዋል።
We go to Meru and find people from certain countries in the Middle East.
አሁን ኬንያ ሜሩ የሚባል ቦታ ብትሄድ ከመካከለኛው ምስራቅ የመጡ ብዙ ሰዎችን ታገኛለህ። ስትጠይቃቸው በንግድ ስራ ላይ ተሰማርተው እንዳሉ ነው የሚነግሩህ። የስራ ፈቃድ እንዳላቸው ስትጠይቃቸው ደግሞ ምንም የላቸውም። እንዴት ነው አንድ ሰው በሌላ ሀገር ውስጥ ያለ ምንም ፈቃድ የሚሰራው የሚኖረው? ስለዚህ የውጭ ዜጎች ፈቃድ እንዳላቸው መፈተሻችንን ግልጽ ማድረግ እፈልጋለሁ። ይሄ እየወሰድን ያለነው እርምጃ የሚቀጥል ነው የሚሆነው። ወደ ኋላ የምንለው ምንም ነገር የለም። ይህንንም በኢሚግሬሽን የሥራ ኃላፊዎች በኩል ግልጽ አድርገናል።
የሥራ ፍቃድ ፍተሻውን ተከትሎ የኬንያ ኢሚግሬሽን እንዳሳወቀው ከአሁን በኋላ ወደ ኬንያ ለሥራ ጉዳይ የሚመጡ ማናቸውም የውጭ ዜጎች የሥራ ፍቃዳቸውን እንዲሁም ቪዛቸውን በሀገራቸው ሆነው እንዲከታተሉ ውሳኔ አስተላልፈዋል። ከኬንያ ሀገር ውስጥ ጉዳይ ቢሮ የተገኘ መረጃ እንደሚያሳየው በቅርቡ ከኬንያ የተባረሩ የውጭ ዜጎች የመካከለኛው ምስራቅና የሩቅ ምስራቅ እስያ ሀገሮች ዜጎች ናቸው። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ።
ገልሞን ለዘገባው አመሰግናለሁ። በቅርቡ በሜዲቴራንያን ባህር ሊቢያ ጠረፍ ላይ ከ100 በላይ ፍልሰተኞች ተሳፍረውባት የነበረች የጎማ ጀልባ ተገልብጣ ሁሉም መሞታቸው ተገለጠ። ድንበር የለሽ ሐኪሞች የሚባለው ቡድን እንዳስታወቀው በዚህ የአውሮፓውያን ወር በመስከረም ወይም በሴፕቴምበር መጀመሪያ ላይ በደረሰው አደጋ የሞቱት ፍልሰተኞች የሱዳን፣ ግብፅ፣ ሊቢያ፣ ማሊ፣ አልጄሪያና ካሜሩን ዜጎች ናቸው።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በሚወስዷቸው ውሳኔዎች አሰጣጣቸውና አስተዳደራቸውን አስመልክቶ የተጻፈ አዲስ መጽሐፍ ዛሬ ሽያጭ ላይ ውሏል። መርማሪ ጋዜጠኛ ባብ ውድዋርድ የጻፈውና እጅግ ከፍተኛ ትኩረት ካገኙ መጽሐፍት ዝርዝር ውስጥ የገባው ፊር ትራምፕ ኢን ዘ ዋይት ሀውስ የተባለው መጽሐፍ አንድ ዓመት ከስምንት ወር በሆነው የፕሬዝደንት ዶናልድ ትራምፕ የተመሰቃቀለ አስተዳደር ላይ እጅግ የሰላ ሂስ ያቀረበ ነው። የቀደሙ ሰባት አስተዳደሮችን የተመለከቱ መጽሐፍት የጻፈው ጋዜጠኛ ባብ ውድዋርድ ከ50 ዓመታት ገደማ በፊት የዋሽንግተን ፖስት ጋዜጣ ሪፖርተር ሳለ በዋይት ሀውስ አስተዳደር ምግባረ ብልሹ ተግባር ዙሪያ ባቀረባቸው መርማሪ ዘገባዎች ስመጥርነትን ያተረፈ ነው። ዘገባዎቹ ፕሬዝደንት ሪቻርድ ኒክሰን ስልጣን እንዲለቁ አስተዋጽኦ ማድረጋቸው አይዘነጋም። ባብ ውድዋርድ ለኤንቢሲ ቴሌቪዥን በሰጠው ቃለ መጠይቅ እንደ ፕሬዝደንት ትራምፕ በዚህ ደረጃ ካለ እውነታ የራቀ ፕሬዝደንት አይቼ አላውቅም ማለቱ ተጠቅሷል። ፕሬዝደንት ትራምፕ መጽሐፉን ፌዝ ሲሉ ነቅፈውታል። እንደተለመደው በእኔ ላይ የተነጣጠረ ጥቃት ነው ሲሉም አጣጥለዋል። መጽሐፉ ከወዲሁ አማዞን ላይ በሽያጭ ቁጥር አንደኛ ሆኗል።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ዩናይትድ ስቴትስ ከባድ ዝናብ የያዘ እጅግ አደገኛ የውቅያኖስ ማዕበል ሃሪኬን ፍሎረንስ ተብሎ ተጠርቷል አደጋ ውስጥ ትገኛለች። በምስራቃዊ የአትላንቲክ ውቅያኖስ ዳርቻው አካባቢ በሶስት ግዛቶቿ ላይ ከባድ ጉዳት ሊያስከትል የሚችል ማዕበል ወይም ሃሪኬን እንደሆነ የአየር ሁኔታ ተንባዮች እያስጠነቀቁ ነው ተብሏል። አጠራጠር ላሉት ዜናዎች ቆንጅት።
የሄጉ የዓለም አቀፍ የወንጀል ፍርድ ቤት ICC ዩናይትድ ስቴትስ ጦር ሰራዊትና የስለላ አባላቷ አፍጋኒስታን ውስጥ የጦርነት ወንጀል ፈጽመዋል በተባለው ውንጀላ ዙሪያ ምርመራ ቢያካሂድ በምንም አይነት አንተባበርም ስትል ዩናይትድ ስቴትስ አስታውቃለች። የብሔራዊ ጸጥታ አማካሪ ጆን ቦልተን ዋሽንግተን ውስጥ ለወግ አጥባቂው ፌዴራሊስት ሶሳይቲ የተባለው ድርጅት ጉባኤ ላይ ባሰሙት ንግግር ዓለም አቀፉ ፍርድ ቤት በአሜሪካውያንም ሆነ ፍርድ ቤቱን ያቋቋመውን ውል ፈጽሞ ያልፈረሙ ሌሎች ሀገሮች ህዝቦች ላይ የመዳኘት ምንም አይነት ስልጣን የለውም ብለዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15330 እና በ15640 ኪሎ ሄርትስ በ25 ሜትር ባንድ በ11720 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ መስከረም 1 2011 ዓመተ ምህረት ምሽት ፕሮግራም ነው።
ህዝብን ማዕከል ያደረገ ትስስር በመፍጠር የሀገሪቱን የኢኮኖሚ አቅም መገንባት እንደሚቻል አንድ የኢኮኖሚ ባለሙያ ጥቆማ አቅርበዋል።
ኢትዮጵያ ብዙ ጊዜ ስንናገር ኢትዮጵያ ሞዛይክ ናት እንላለን። ሞዛይክ ማለት ብዙ ስብጥር ህዝብ ያለበት ማለት ነው። ይሄ እንቁ ነው። ለእኔ ጉራጌ፣ ወላይታ፣ አማራ፣ ትግሬ፣ ኦሮሞ፣ ሶማሌ ብርቅ ነው። ብርቅ ህዝብ ነው። ያነ ካፒታል ነው። በነገራችን ላይ
ዶክተር አክሎግ ቢራራ ናቸው። በንግድና ምጣኔ ሀብት ክፍለ ጊዜ ይመለሳሉ።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ
በኤርትራና በኢትዮጵያ ምስራቃዊ አዋሳኝ የደባይ ሲማ ቡሬና በሰሜን የሰርሃ ዛላምበሳን የመገናኛ ኬላዎች የኢትዮጵያው ጠቅላይ ሚኒስትር አብይ አህመድና የኤርትራው ፕሬዚደንት ኢሳያስ አፈወርቂ ዛሬ ከፍተዋል። ጠቅላይ ሚኒስትር አብይ አህመድ ሁለቱም መተላለፊያዎች ከከፈቱ በኋላ ቦሌ ዓለም አቀፍ አይሮፕላን ጣቢያ እንደደረሱ መግለጫ ሰጥተዋል። ዘገባውን ጽዮን ግርማ ታቀርበዋለች።
ከስነ ስርዓቱ መልስ ዛሬ በቦሌ ዓለም አቀፍ አውሮፕላን ጣቢያ ለጋዜጠኞች ማብራሪያ የሰጡት ጠቅላይ ሚኒስትር አብይ አህመድ ከፍተኛ ስሜት የተቀላቀለበት መሆኑን ገልጸዋል።
የእኛና የኤርትራ ሰራዊት ተቃቅፎ የጨፈሩበት፣ ያለቀሱበት፣ የሁለቱ ሀገር ባንዲራ በክብር የተውለበለቡበት እጅግ በጣም ደስ የሚል ጊዜ ነበረን። እዚያ ጨርሰን ወደ ዛላምበሳ በመሄድ ዛላምበሳ አካባቢ በኤርትራ በኩል ያሉ የኢሮብ ህዝቦች እና በኢትዮጵያ በኩል ያሉ የኢሮብ ህዝቦች እንደዚሁም በሁለቱም በኩል ያሉት የትግራይ ህዝቦች የኢትዮጵያና የኤርትራ ሰራዊት ሁለታችንም ባለንበት እንዲሁ ተመሳሳይ አዲሱን ዓመት የመቀበልና የየብስ ትራንስፖርቱን በይፋ የመጀመር ስራ ተሰርቷል።
የሁለቱ አገሮች መሪዎች ቀደም ብሎ የዛሬውን የዘመን መለወጫ በዓል በጋራ ለማክበርና ላለፉት 20 ዓመታት ለይቷቸው የቆዩትን አጥሮችንም ለማፍረስ ተስማምተው እንደነበር ጠቅላይ ሚኒስትር አብይ ጨምረው ተናግረዋል።
ዛሬ ድንበር አካባቢ የነበረው ምሽግ አፍርሰን በጋራ ዳስጥለን በጋራ አዲስ ዓመት ተቀብለናል። እንግዲህ አላማው ሰላም ምን ያክል ጉልበት እንዳለው ከንግግር ባለፈ በተግባር ማየት ይችላል። ዛሬ ህጻናት፣ አረጊቶች፣ ወታደሮች፣ አማርኛ የማይሰሙ ትግረኛ የማይሰሙ ሰዎች በደስታ ምን ያክል እንዳነቡ ስናይ ሰላምን ሰው ለምንድን ነው ጠልቶ ወደ ጦርነት የሚገባው የሚል ጥያቄ እንድናነሳ ያደርጋል። ሁለተኛው አዲስ ዓመት ስንቀበል አዲስ ተስፋ ስላለ ሰላምና ተስፋን ደርቦ መቀበል ቀጥሎ የሚጠብቀን ስራ አጋዥ ስለሚሆን በዓሉን በጋራ ማክበር አስፈልጓል።
የኢትዮጵያና የኤርትራ ወታደሮች የነበሩበት ሁኔታ እጅግ አሳዛኝ ነው ብለዋል ጠቅላይ ሚኒስትር አብይ አህመድ።
እጅግ የሚያሳዝን ነው። የሁለቱ ሀገር ወታደሮች ለአመታት በምሽግ ውስጥ ከፍተኛ ሙቀት ባለበት ምሽግ ውስጥ ተቀምጠዋል። ወንድሞቻችን ናቸው። እኛ አዲስ አበባ ሆነን እንደምናስበው አይደለም። በጣም ተቆራዋል፣ በጣም ከስተዋል። በጣም በሚያሳዝን ሁኔታ ነው ያሉት። ከእድሜያቸው በላይ አርጅተዋል። የሆነበት ዋናው ምክንያት የባንዲራ ክብር ነው። የሁለቱ ባንዲራ እኩል ሲውለበለቡ ስናይና ሁለቱን ባንዲራ ከጦርነት ውጭ ከጸብ ውጭ ከጥላቻ ውጭ በፍቅርና በሰላም እኩል እንዲውለበለቡ ማድረግ የሚያስችል ብቃትና ሞራል ይያለ በተቃርኖ የተሰራው ስራ አሳዛኝ ነው።
ከሃ አመታት በፊት የተካሄደው የኢትዮጵያና የኤርትራ ጦርነት እንዳይደገም ትምህርት የምንወስድበትም ነው ብለዋል ጠቅላይ ሚኒስትሩ።
ድጋሚ ለጦርነት መነሳሳ መሆን የለብንም። ከኤርትራም ይሁን ከሶማሊም ይሁን ከሱዳንም ይሁን እርስ በርሳችንም ይሁን ሰው ለመግደል የምንበረታ መሆን የለብንም። ልንበረታ የሚገባው ውቀታችን ጉልበታችንን ሰብሰብ አድርገን ሚራብዝ በማገዝ ነው፣ በመርዳትና ራስ በመቀየር ነው። ይሄን በሁለቱም ወገን ያሉ መሪዎች የተሳተፉ ሰዎች ያዩት ይመስለኛል። በግሌ በቀጣይ ለሰላም እናስበው የሰላም የልማትና የዲሞክራሲ ስራ መሰረት እንዲይዝና ሰላምን ከፍ አድርገን እንድናስብ፣ ከሰላም ውጭ ልማት እንደሌለ፣ ሰላምና ልማት የሚባለው ደግሞ ለህዝብ እንደሆነ፣ ሰላምና ልማት እናረጋግጥ ህዝብ ተጠቃሚ የማይሆን ከሆነ ያን ማረጋገጥ ደግሞ የሚቻለው በትብብር ብቻ ነው፣ በመደመር ብቻ ነው። ሰላምና ልማት ለህዝብ ካልዋለ፣ ህዝብ ደግሞ የሚጠቀምበት ነገር በትብብር ካልሆነ ማረጋገጥ አይቻልም።
የኢትዮጵያ መከላከያ ሰራዊት ኤርትራን በሚያዋስነው ድንበር ላይ የነበረውን ውጥረት የተሞላው የጦርነት ስሜት አርግቦ ወደ ካምፖቹ በመሰብሰብ የሚያገግምበት ጊዜ ይሆናል ብለዋል። የኤርትራ ሰራዊትም ተመሳሳይ እርምጃ እንደሚወስድ ተናግረዋል። በተጨማሪም በኢትዮጵያ በኩል ሰራዊቱ ሙሉ በሙሉ ራሱን እስከሚያደራጅ የአካባቢውን ገበሬን በማገዝ የልማት ስራ ላይ እንደሚሳተፍ ገልጸዋል። ከዚያም የመከላከያ ሰራዊቱን ብቃት ለማሟላት እንደገና የማዋቀርና ዘመናዊ የማድረግ ስራ እንደሚሰራም አስምረውበታል።
በኢትዮጵያና ኤርትራ ድንበር ዛላምበሳ አካባቢ ላይ የሁለቱ ሀገሮች ህዝቦች አዲስ ዓመትን በጋራ አክብረዋል። ለ20 ዓመታት ተለያይተው የነበሩ ቤተሰቦችም በዛሬው ዕለት ተገናኝተዋል። በበዓሉ ላይ በሺዎች የሚቆጠሩ የሁለቱ ሀገሮች ህዝቦች ተገኝተዋል። የመቀሌ ዘጋቢያችን ሙሉጌታ አጽብሃ የሚከተለውን ዘገባ አድርሶናል።
አዲስ ዓመት 2011 በዓል ለዛላምበሳ አካባቢያው ህዝብ እንዳለፉት 20 ዓመታት አልነበረችም። ለ20 ዓመታት ያህል ህዝቡ ሰልችቶት የነበረው የጥይት ድምፅና ስጋት አሁን የለም። የሰላምና የእርቅ ድምፅ ሲሰማ ነው ያለው። ከወንድሞቹ ከኤርትራውያን ጋር አብሮ አዲስ ዓመትን አክብሯል። የኤርትራ ፕሬዚደንት አቶ ኢሳያስ አፈወርቂ፣ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድና ሌሎች ከፍተኛ ባለስልጣናት በተገኙበት እንዲሁም ከኤርትራ ወገን በሺዎች የሚቆጠሩ ህዝቦች መከላከያ ሰራዊትም በተገኘበት በዓሉን አክብረዋል። በበዓሉ ለመሳተፍ የመጡ የሁለቱ ሀገራት መሪዎች የኢትዮጵያና የኤርትራ ብሔራዊ መዝሙር ከተዘመረ በኋላ መልእክት ሳያስተላልፉ በመጡበት ሄሊኮፕተር ነው የተመለሱት። መሪዎቹ በኤርትራ ሰርሃ በተባለው መንደርም ሂደው ከነዋሪዎች ጋር በበዓሉም ተሳታፊ ሆኗል። ዮናስ ፍስሐዬ የዛላምበሳ ከተማ ነዋሪ ነው።
ቤተሰቦቼ ሁሉም ተገናኝተናል። በጣም ደስ ይላል። ማለት በእንባ ነው የገለጽ ናፍቆታችን፣ ፍቅራችን። ያው የነበረውን ሁሉም እንትን ናፍቆታችን በእንባችን ነው የገለጽ ነው። አክስቴ ያገኘውኝ አጎቴ፣ እንዲሁም የአክስቴ ልጆች በጣም ብዙ ነው ያገኙኝ። አጎቴና አክስቴ አሁን እዚህ ገለባ ስለሆኑ፣ ገለባ ደግሞ የገለባ መሬት ረግጠህ ነው ዛላምበሳ የምትገባው። ፊት ለፊት ነው ደግሞ የእነሱ መጨረሻ። ወደ ዛላምበሳ የቀረበ ቤት የእነሱ ናቸው። እኛ ደግሞ ዛላምበሳ እስካለን ድረስ ፊት ለፊት እንተያይ ነበር። አሁን ለምሳሌ የአጎቴ ልጅ ሙቶ እየተቀበረ ያለ በአይናችን በቃ ቁመን እያነባን ነበርን። ሄደን ግን መቅበር አልቻልንም። እነሱም ደግሞ ያዩን ነበር። እንደሱ አይነት ሀዘን አይቼና ሰምቼ አላቅም። ወንድም ከጎን ሲለይም እንደሱ አታዝንም። ምክንያቱም ቀብርም አልሄድንም። ኢቭን ለቅሳችን አብረን ስላላሳለፍን በጣም ስሜቱ በጣም የከፋ ነው። የሁለቱም ህዝብ እዚህ ደቡብ አካባቢ ያለው ማለት ነው፣ ድንበር ላይ ያለውን ሁሉም አስተሳሰቡ በጣም ተጎድቷል። ከአሁን በኋላ ይህንን ሰላም መጥተውማ በቃ ከማንም በላይ መስራትም ያውቃል፣ መስራትም ይችላል። ከአሁን በኋላ አብሮ በኢኮኖሚም በማህበራዊ በባህልም የተሳሰረ ነው። አብሮም እንደሚያድግና በጣም አስተሳሰቡም በጣም እንደሚያድግ እርግጠኛ ነኝ።
ፊዮሪ ፈቃዱ የተባለች ከሰንዓፈ ኤርትራ የመጣች ደግሞ ከ24 ዓመታት በኋላ ከእናቷና ከእህት ወንድሞቿ ጋር በመገናኘቷ መደሰቷን ትገልጻለች።
ከእናቴ ጋር ከእህት ወንድሞቼ እህቶቼ ጋር ነው የተገናኘሁት። ለ24 ዓመት ሙሉ ደግሞ ተለያይተን ነበር፣ በዚህ በኤርትራ ጉዳይ ማለት ነው። አሁን ደግሞ በሰላም ተገናኝተናል።
ለ20 ዓመታት ተለያይተው የነበሩ ቤተሰቦች ሲገናኙ በደስታ እንባ እየተራጩ ነበር። ቄስ ክፍላይ ከበደ ደግሞ የዘላንበሳ ከተማ ነዋሪ ናቸው። አዲስ ዓመት የእውነትም አዲስ ሆኗል ይላሉ።
ችግራችን አብረን ልንፈታ እየቻል ግን ማዶ ለማዶ መርዶ እንኳን ቢሆን መርዶ በጀርመን፣ በአሜሪካ፣ በሳውዲ አረቢያ፣ በሶስተኛ ሀገር ነው የሚመጣ። እከሌ እከሌ ልጅ ሙተዋል ወይ ሰርግ ቢሆንም በሱዳን አድርገው ነው የሚመጡ። እኛም በሱዳን ነው ከሄድን። ስለዚህ የዛሬው አዲስ ዓመት ለየት ያለ ሁለት ህዝብ ብለን ልባችን ግን አንድ ነው። በምን ተአምር ልትለየው ማትችል ህዝብ ነው፣ በባህልም በቋንቋም በትውልድም። ስለዚህ ይህ ሁለት ለ20 ዓመታት ተለያይቶ የነበረ ዛሬ አብረን ስንውል አመት በዓሉ ጽዋ ስንቀምስ እኔም እስከ ሰሐራ ሰራ ሄጄ ከነሱ ጋር ቁጭ ብዬ ተጫውቼ መጥቻለሁ። በጣም ለየት ያለ አዲስ ዓመት ነው ዛሬ። እንግዲህ የጀመርነውን ሰላም ይቀጥልልን ነው የምንለው።
የኢትዮጵያ ድንበር ተሻግሬ ሰርሃ የተባለ መንደርም ሂጃለሁ። ህዝቡ በደስታና በፍቅር ተቃቅፎ ናፍቆቱን ሲወጣ ይቻለም። አደቀይህ ኤርትራ የሚኖሩ አቶ ዮሐንስም ይህንንም የሰላም ሂደት ተጠናክሮ እንዲቀጥል በተስፋ ጠይቋል።
በጣም ደስ ይላል። እኛም ከድሮ ጠብቀው የነበርንና መግለጫ የሌለው ደስታ ነው እና ሁለቱ ህዝብ እዚህ ተደማምሮ ሁሉም ተቃቅፎ ስታየው በጣም ደስ ይላል እና ከዚህ በላይ የሚሰጠው መግለጫ የለኝም። መጀመሪያ ግንኙነታችን ነው። ከዛም ቀጥሎ ከዚህ የበለጠ ግንኙነት እንዲያደርግልን በሙሉ ተስፋ ነኝ። ይሆናል ደግሞ የበለጠ ሁሉም ይህንን ግንኙነት ጠብቆ የቆየ ነው እና ከዚህ የበለጠ እንዲሆን ባለሙሉ ተስፋ ነኝ።
በጉዜ በዘላንበሳ ወደ አድግራት መስመር የኤርትራ መኪኖች፣ ከዘላንበሳ ወደ ሰንዓፈ መስመርም የኢትዮጵያ መኪኖች ሲመላለሱ አይቻሉም። ለአሜሪካ ድምጽ ራዲዮ ሙልጌታ አጽብሃ መቀለም።
ሙሉጌታን ለዘገባው አመሰግናለሁኝ። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባዎች ነበረ። ቆንጅት።
አቤት። እንኳን አደረሰን።
እንኳን አብሮ አደረሰን። ከጋዜጠኝነት መጽሐፎች በአንዱ ክፉ ዜና ጥሩ ዜና ነው የሚል አባባል አለ። ባድ ኒውስ ኢዝ ጉድ ኒውስ የሚል አባባል አለ። ሰሞኑን ግን በተከታታይ እያሰማን ያለናቸው ዜናዎች የተገላቢጦሹን የሚያጠናክሩልን ናቸው።
ጥሩ ጥሩ ዜናዎች ናቸው።
በጎ ዜና ጥሩ ዜና ነው።
እርግጥ ነው።
ተከታዩም ወደዛ ይወስደናል። መጽሔት ይቀጥላል።
ወደሚቀጥለው ዘገባ ስናልፍ ባህር ዳር ነው የሚወስደን። የዛሬውን የአዲስ ዓመት በዓል ምክንያት በማድረግ የባህር ዳር ከተማ ወጣቶች ደጋፊ ለሌላቸው 90 አረጋውያን የቅርጫት ዕቃ በማደል አስበዋቸው ውለዋል። አስቴር ምስጋናው ዝርዝሩ ልካለች።
ወይዘሮ ቴነት መኮንን በ80ዎቹ የእድሜ ክልል ውስጥ ያሉ አዛውንት ናቸው። 7 ልጆች ወልደው 7ቱ ሞተውባቸዋል። ከልጆቻቸው ሞት በኋላ በዓልን እንደ በዓል አሳልፈው ታያውቁም ነበር። ከቅርብ ጊዜ ወዲህ ግን የባህር ዳር ከተማ ወጣቶችና ተወላጆች በሚያደርጉት ድጋፍ በዓልን ያለመከፋት እንደሚያሳልፉ ይናገራሉ።
የልደት እንበላለን። የልደት አሁን ከትም የተንሳይን በላነ ደግሞ አሁን ይሄ የቅዱስ ዮሐንስ ልንበላ ነው። ይሄ ሁላ ምንድን ነው? ረዳቱ ቢበዛ ነው። እናንተንም አውሎ ያግባልን፣ እናንተንም ያሰንብትልን፣ ያቆይልን። ሲያርዱ ስጋ ሀብታሙ ሲያመጡ እንዲህ አርገው ሲበሉ የነበረው እኛ ከትም ዘልዝለን ሰቀን። ሲሰሩ ሰራን፣ ሲጋግሩ ጋገር። ምንድን ነው ይሄ? በሀገር ላይ በወጣቱ ላይ ነው።
ሙሀያት ታሌ መሀን ሴት ናቸው። በሚኖሩበት ደሳሳ ጎጆ ውስጥ ብቻቸውን ዘግተው ተቀምጠው አገኘ ናቸው። በአውደ አመቱ
ይኸው ለበዓል ቅርጫ ስጋ አዘጋጅተን ነበር። እችን ቅርጫ ስጋ አምጥተን ልወታል። እንኳን አደረሰዎት ብለን
አደረሰን። እናት አለም እርጥብ ሁኑ።
አሜን።
በወጣችሁበት በገባችሁበት እርጥቡን ይስጣችሁ።
አሜን።
የመስቀል ብርሃኑ ደግሞ ያድርሳችሁ።
አሜን።
ለዚሁ ፕሮግራም ብሎ ከአሜሪካን ሀገር ሲያትል ድረስ የመጣው ወጣት ተፈሪ መኮንን እርዳታ በገንዘብም በአልባሳትም መስጠት ይቻል ነበር፣ ግን እርድ ፈጽሞ አንድ ላይ አረጋውያንን እንዲበሉ ማድረግ ለማህበራዊ መስተጋብር መጎልበት መልካም ስለሆነ ነው ይላል።
እንግዲህ በባህላችን አዲስ አመት ሲመጣ ወይም ደግሞ እንደዚህ ፋሲካ ሲመጣ ወላጆች ሚስ የሚያደርጉት ትልቁትን ከባህላችንም አንዱ የቅርጫ የበግ እነዚህ የማህበራዊ እንትኖች ናቸው እና ይህ ደግሞ አንዱ የአብሮነታችን መግለጫ ነው እና ያንን ለማስታወስ ነው ከእነሱ ጋር በዓሉን ለማሳለፍ።
መልካምነት ለራስ ነው አዝሮ ይከፍላልና የሚሉት የከተማዋ ነዋሪ አቶ ተፈራ ባተ ወጣቶቹ የሚያደርጉት በጎ አድራጎት ባህል ሆኖ ቢቀጥል ምኞታቸው እንደሆነ ይናገራሉ።
መጎልበት መዳበር ያለበት ስራ ነው ይሄ። አቅም የሌላቸውን መርዳት፣ ወላጆቻቸው የሞቱባቸውን ሰዎች ማገዝ እንደዚህ ይሄ በጣም ያስፈልጋል።
በባህር ዳር ከተማና በውጭ ሀገር የሚኖሩ የከተማዋ ተወላጅ ወጣቶች ከአራት ዓመት በፊት ነበር ቁጥራቸው 90 ለሚሆኑ አረጋውያን ስራቸውን የጀመሩት። ከዚህ በተጨማሪ በየወሩ 400 ብር ድጋፍ እንደሚያደርጉላቸው ከአስተባባሪው ገለጻ ለመረዳት ተችሏል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
መስከረም 1 አሜሪካውያን በትካዜ የሚያስታውሱት በሐዘን ስሜት የሚያሳልፉት ቀን ነው። መስከረም 1994 ዓመተ ምህረት ልክ የዛሬ 17 ዓመት የአልቃይዳ ሽብርተኞች ኒውዮርክ፣ ቨርጂኒያና ፔንሲልቬኒያ ላይ ባደረሱት ጥቃት ወደ 3000 የሚጠጋ ቁጥር ያለው ሰው አልቋል። ፕሬዚደንት ዶናልድ ትራምፕና ምክትል ፕሬዚደንት ማይክ ፔንስ እንዲሁም ሌሎችም የመንግስቱ ባለስልጣናት በተለያዩ ስፍራዎች እየተከናወኑ ባሉ የዝክር ስርዓቶች ላይ እየተገኙ ናቸው ከየቤተሰቦች ጋር። ፕሬዚደንቱ ሻንክስቪል ፔንሲልቬኒያ በሚገኘው የመታሰቢያ አውድ ላይ ተገኝተዋል። ሻንክስቪል በበረራ ቁጥር 93 ተመዝግቦ የነበረው የዩናይትድ አየር መንገድ አይሮፕላን ውስጥ የነበሩ 40 ተሳፋሪዎች ከጠላፊ ሽብርተኞች ጋር ተናንቀው ከተቆጣጠሩት በኋላ የተከሰከሰባት ስፍራ ነች። ሰይጣናዊ አድራጎቶች ሲሉ ፕሬዚደንቱ የጠሯቸው ጥቃቶች የአሜሪካን መንፈስ ወይም ለነጻነት ያላትን ቁርጠኝነት አልሰበሩትም ብለዋል። እስከ ዛሬ በዘለቀው ልማድ መሠረትም ፕሬዚደንት ትራምፕ መስከረም አንድን ወይም ሴፕቴምበር 11ን የሀገር ፍቅር ቀን ሲሉ አውጀዋል። ፕሬዚደንት ትራምፕ በዚያ ለተሰበሰቡ የአርባዎቹ መንገደኞች ቤተሰቦች ሲናገሩ አብረናችሁ ነን ብለዋል።
Your tears are not shed alone, for they are shared grief with an entire nation.
እንባዎቻችሁን ያፈሰሳችሁት እናንተ ብቻችሁን አይደለም ብለዋል ፕሬዚደንት ትራምፕ። መላይቱ ሀገር ብርቱ ሐዘናችሁን ተካፍላለች። ከእያንዳንዷ እናትና ከእያንዳንዱ አባት ጋር አብረን አዝነናል። ከእያንዳንዷ እህትና ከእያንዳንዱ ወንድም፣ ከእያንዳንዳቸው ወንድና ሴት ልጆች ጋር መላ ሀገሪቱ አብራ አዝናለች። ይህ ሜዳ ለድፍን ዓለም የሚያስገነዝበውና የሚናገረው አሜሪካ ለክፋት አድራጎቶችና ለአምባገነናዊነት የማትበገር ሀገር መሆኗን ነው። ፕሬዚደንት ትራምፕ ዛሬ እዚህ የተሰበሰብነው አሉ ፕሬዚደንቱ በመቀጠል አሜሪካ አንድ ሆና ከቆመች በምድር ላይ ሊከፋፍላት የሚችል አንዳች ኃይል እንደሌለ የሚያስገነዝበንን ጊዜ የማይሽረውን እውነታ ለማስታወስ ነው ብለዋል ፕሬዚደንት ትራምፕ በሻንክስቪሉ ስነ ስርዓት ላይ። እሴቶቻችን ጽኑ ናቸው። ህዝባችን ተጠናክሮ ይቀጥላል። ሀገራችን ብርቱ ነች። የምንወዳቸው ወገኖቻችን ትዝታ ከቶ አይደበዝዝም ሲሉ አክለዋል። በዚያ ዕለት በበረራ ቁጥር 77 ይበር የነበረ አሜሪካን አየር መንገድ አይሮፕላን በዋሽንግተን ሰዓት ከረፋዱ 3 ሰዓት ከ37 ደቂቃ ላይ የዩናይትድ ስቴትስን የመከላከያ መስሪያ ቤት ሕንፃ ፔንታገንን መታ። በአይሮፕላኑ ላይ የነበሩ ሁሉም ተሳፋሪዎች አለቁ። ፔንታገን ውስጥ ሥራ ላይ የነበሩ 125 ሰዎች ተገደሉ። የፔንታገን መታሰቢያ ድርጅት ፕሬዚደንት ጄምስ ሌይቻክ ከባልደረባዬ ከካርላ ባብ ጋር ሲጨዋወቱ ያንን በራሳቸው ሕይወት ውስጥ መቼም የማይሽር ያሉትን ጠባሳ ያኖረባቸውን ዕለት አስታውሰዋል።
My brother Dave, my younger brother, was killed in the Pentagon on 9/11.
ታናሽ ወንድሜ ዴቭ በዚያ የመስከረም አንድ ጥቃት ተገድሎብኛል። የዋሽንግተን ዲሲ የግድያ መከላከል ፖሊስ ባልደረባ የነበረ የእህቴ ባል ወደ ሕንፃው ዘልቆ ገብቶ ነበርና በዚያ የቀረ ማንም ሰው ስላልነበረ ከአምስት ሰዓታት በኋላ የወጣ ሰው ካልነበረ እጅግ ለከፋው አጋጣሚ እንድንዘጋጅ ነገረን ብለዋል። የመስከረም አንዱ የመታሰቢያ ድርጅት ፕሬዚደንት ጄምስ ሌቻክ። ጄምስ ሌቻክ አሁን እየመሩ ያሉትን ድርጅት ያቋቋሙት ለወንድማቸው መታሰቢያ መሆኑን ተናግረዋል። የሞቱትን መቼም አንረሳቸውም። በዚያች ዕለት ምን እንደተፈጠረ ሌሎችም ዘወትር እንዲያስታውሱ እንሰራለን ብለዋል። ፔንታገን ውስጥ የተሠራውን መታሰቢያ ሌቻክ እያዘዋወሩ ለካርላ አሳይተዋታል። ወንድማቸው ዴቪድ ይቀመጥበት የነበረውን ወንበርና የሌሎቹንም የተገደሉት ሰዎች የተወለዱበትን ዓመተ ምሕረት የሚያሳይ ጊዜ ሰሌዳና ሕንፃውን የመታው አይሮፕላን የበረረበትን መስመርና አቅጣጫ የሚያሳይ የወንበሮች አደራደር፣ ሌላውንም የመታሰቢያውን አዘገጃጀት አዘዋውረው አስጎብኝተዋታል። ከዋሽንግተን ዲሲ ወጣ ብሎ በሚገኘው ፔንታገን ዛሬ በተካሄደው የመታሰቢያ ሥነ ሥርዓት ላይ ምክትል ፕሬዚደንት ማይክ ፔንስ እና የመከላከያ ሚኒስትሩ ጂም ማቲስ ተገኝተዋል። ኒውዮርክ ውስጥም ሁለቱ መንታ ሕንፃዎች ቆሞ በነበረበት ግራውንድ ዜሮ ተብሎ በተጠራው ስፍራ በተካሄደው የከበደ የመታሰቢያ ሥነ ሥርዓት ላይ በሽብር ጥቃቱ ወቅት የተገደሉ ሰዎች ስሞች በትካዜ በታጀበ መንፈስ ተነበዋል። ክቡራትና ክቡራን አድማጮች አሁን ከምሽቱ 3 ሰዓት ከ31 ደቂቃ ሆኗል። ዋሽንግተን ዲሲ ላይ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት እየተላለፈላችሁ ያለውን የአሜሪካ ድምፅ ራዲዮ ጣቢያ የመስከረም 1 2011 ዓመተ ምህረት ዝግጅት ነው እየሰማችሁ ያላችሁት። ዌብሳይታችን amharic.voanews.com ነው። እንዲሁም በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። የቪኦኤን አፕም በነጻ ጭናችሁ ዝግጅቶቻችንን ተከታተሉ። የምናስተናግዳችሁ ሰሎሞን አባተና
ቆንጂት ታዬ ነን።
አሁን የሰዓቱን ዋና ዋና የዓለም ዜና ቆንጂት ከአንቺ እንጠብቃል።
በኤርትራና በኢትዮጵያ ምስራቃዊ አዋሳኝ የደባይ ሲማ ቡሬና በሰሜን የሰርሃ ዛላምበሳን የመገናኛ ኬላዎች የኢትዮጵያ ጠቅላይ ሚኒስትር አብይ አህመድና የኤርትራ ፕሬዚደንት ኢሳያስ አፈወርቂ በዛሬው ዕለት ከፍተዋል። በኢትዮጵያና ኤርትራ ድንበር ዛላምበሳ አካባቢ ላይም የሁለቱ ሀገሮች ሕዝቦች አዲስ ዓመትን በጋራ አክብረዋል። ለ20 ዓመታት ተለያይተው የኖሩ ቤተሰቦችም በዛሬው ዕለት ተገናኝተዋል። በበዓሉ ላይ በሺዎች የሚቆጠሩ የሁለቱ ሀገሮች ሕዝቦች መገኘታቸው ታውቋል። በቅርቡ ሜዲተራኒያን ባህር ሊቢያ ጠረፍ አካባቢ ከ100 በላይ ፍልሰተኞች የተጫኑባት የጎማ ጀልባ ተገልብጣ በሙሉ ማለቃቸው ተገልጿል። ድንበር የለሽ ሐኪሞች ቡድን እንዳስታወቀው በዚህ የአውሮፓውያን መስከረም ወር መጀመሪያው ላይ በደረሰው አደጋ የሞቱት ፍልሰተኞች የሱዳን፣ የግብጽ፣ የሊቢያ፣ የማሊ፣ የአልጄሪያና የካሜሩን ዜጎች እንዳሉባቸው ነው የተነገረው። ኬንያ በሕገ ወጥ መንገድ ሀገሯ የሚኖሩ የውጭ ሀገር ዜጎች ላይ እያደረገች ያለውን አሰሳ እንደምትቀጥል ተናግራለች። የኬንያ የሀገር ውስጥ ጉዳይ ቢሮ ኃላፊ ፍሬድ ማቲያንጊ በኬንያ የሚገኝ ማናቸውም የውጭ ዜጋ ተገቢው የመኖሪያ ፈቃድ ከሌለው ወደ ሀገሩ እንዲመለስ እናደርጋለን ብለዋል።
አመሰግናለሁ ቆንጂት። አንድ ቮሃን የሚባል አሜሪካዊ ጋዜጠኛ አንድ ቁም ነገር ጽፎ ነበረ። ተስፈኛ ሰው አዲስ ዓመት መግባቱን፣ ተስፋ ቆራጭ ደግሞ አሮጌው ዓመት ማለቁን ለማረጋገጥ ዓይናቸውን አፍጥጠው ያድራሉ ብሎ ነበረ። እንግዲህ አሁን አዲሱ ዓመት ላይ እንገኛለን። ማን አይኑን አፍጥጦ እንዳደረ ለምን አይኑን አፍጥጦ እንዳደረ ለአድማጮቻችን
ተዋለ
ስለምንስ እንደተደሰተ ተስፋውም ነበረ ተስፋ ያልቆረጠም ካለ ምንድነው ተስፋ ይቆረጠም ካለ ምንድነው ችግሩ ወደ ተከታዩ ዝግጅታችን እናልፋለን አሁን ንግድና ምጣኔ ሀብት
ህዝብን ማዕከል ያደረገ ተስስር በመፍጠር የሀገሪቱን ኢኮኖሚ አቅም መገንባት እንደሚቻል አንድ የኢኮኖሚ ባለሙያ ጥቆማ አቅርበዋል። ባሳለፍነው ቅዳሜ ዋሽንግተን ዲሲ ውስጥ በመደመር ሐሳብ ስር የውይይት ሐሳብ ካቀረቡ ባለሙያዎች ውስጥ በዓለም ባንክ ከ30 ዓመታት በላይ በከፍተኛ አማካሪነት የሰሩት ዶክተር አክሎግ ቢራራ መደመርን መርህ ያደረገ የኢኮኖሚ መዋቅር እንዴት ይገነባል በሚል ጽሑፍ አቅርበዋል። ውይይቱን የተከታተለችው ጽዮን ግርማ ተከታዩን ዘገባ አሰናድታለች።
ከ40 ዓመታትና ከዚያ በላይ በኢትዮጵያ መንግስት ላይ በተለያየ ዘርፍ ትችትን ሲሰነዝሩ የቆዩ የመንግስትን አካሄድና ፖሊሲዎች ሲቃወሙ የነበሩ ምሁራን ዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ ውስጥ ተሰባስበው ቅዳሜ ዕለት ውይይት አካሄደው ነበር። ካደረጉት ውይይት ጎን ለጎን አብዛኞቹ ያስደሰታቸው ጉዳይ ሐሳቦቻቸውን በነጻነት በኢትዮጵያ ኤምባሲ ጣሪያ ስር ተሰባስበው ማቅረብ መቻላቸው እንደሆነም ሲናገሩ ተሰምተዋል። አንዳንዶቹ ከ40 ዓመት በኋላ ለመጀመሪያ ጊዜ እዚህ ግቢ መጣው በማለት በግርምት ዙሪያ ገባውን ይያዩ ሲናገሩም ተስተውለዋል። ብዙ ጽሑፎችም ቀርበዋል። መደመርን መርህ ያደረገ ኢኮኖሚያዊ መዋቅር እንዴት ይገነባል? መደመር በኢኮኖሚ ህይወታችን እንዴት ይገለጻል? የሚል መነሻን ሐሳብ ይዘው ጽሑፍ ያቀረቡት ዶክተር አክሎግ ቢራራ የኢትዮጵያ የኢኮኖሚ አወቃቀርና የኢኮኖሚ ፖሊሲ ጉዳይ ላይ የማይስማሙበትን ሐሳብ ከተቃቀሱ በኋላ
በዚህ ቤት በኢኮኖሚ ፖሊሲ ላይ ያለኝን ልዩነት አቀርባለሁ ብዬ አስቤ አላውቅም። ይህንን እድል ስላገኘው ራሱ ትልቅ ለውጥ መታየቱን ያሳያልና እድለኛ ነን እንላለን።
በኢኮኖሚው ፖሊሲ ላይ ቀጣይ ጠንከር ያለ ውይይት እንደሚያስፈልግም ገልጸዋል። በመደመር ውስጥ በኢትዮጵያ ያሉ የሚዳሰሱና የማይዳሰሱ ጥሪቶችን ወደ ሀብት መቀየር ይቻላል ያሉበትን ቀመርም አስረድተዋል።
ኢትዮጵያ ብዙ ጊዜ ስንናገር ኢትዮጵያ ሞዛይክ ናት እንላለን። ሞዛይክ ማለት ብዙ ስልጥ ህዝብ ያለበት ማለት ነው። ይሄ እንቁ ነው። ለኔ ጉራጌ፣ ወላይታ፣ አማራ፣ ትግሬ፣ ኦሮሞ፣ ሶማሌ ብርቅ ነው። ብርቅ ህዝብ ነው። ያነ ካፒታል በነገራችን ላይ ሰሜን ሄደን ብናየው በሰሜን በኩል ትግራይን ብንወስድ ቢያንስ 200 አብያተ ክርስቲያናት አሉ። ትግራይ ብቻ ቢያንስ የአክሱም ሐውልት ብናውቅበት ከግብጽ ፒራሚድ ያላነሰ ካፒታል ነው። ይሄን ለኢንዲኬት ለማድረግ ነው የምፈልገው። ሰሜን ስንሄድ ትግራይ የቱሪስት ማዕከል ሊሆን ይችላል። ግን ስፔሻላይዜሽን የሚባል ነገር አለ። በኢኮኖሚክስ በእድገት ስፔሻላይዝድ የሆነ ሚና እንዲኖረን መቀበል ይኖርብናል። ሀብታችን ነው ብለን ሁላችንም ኢትዮጵያን መቀበል ይኖርብናል። የአክሱም ሐውልት የሚጎበኝ አማራም፣ ጉራጌም፣ ወላይታም መሆን አለበት። የውጭ ቱሪስቶች ብቻ አይደሉም። 110 ሚሊዮን ህዝብ በሚባልበት ጊዜ 110 ሚሊዮን ኮንሱመር ማለት ነው። ከዚያ ውስጥ 10% 20% የአክሱምን ሐውልት ቢጎበኝ ምን ያክል ገቢ ይገኛል? ከዚያ ጋር የተያዙ ኢንዱስትሪዎችን እናስታውስ።
በኢትዮጵያ የሚከበሩ የተለያዩ በዓላትንም አንዱ ያንዱን እየጎበኘ የሥራ ዕድል መፍጠር እንደሚቻልም ጥቆማ አቅርበዋል።
አሸንድዬ በትግራይ ይከበራል። አሸንድዬ በወሎ ይከበራል። በአማራ ክልል በሚባለው ይከበራል። ይሄ እኮ የኢኮኖሚ አውታር ነው። ብናውቅበት ጌጣጌጦች ይሰሩበታል። ሆቴሎች ይሰሩበታል። በበዓል ጊዜ ሰው ማርፍበት ማለት ነው። ምግብ አቅርቦት አለው። ኮምፖዚት የሆነ በጥቅሉ ነው ማየት ያለብን። ብዙ ጊዜ የምናየው ወርቅ ብቻ እንላለን፣ ወርቅ ተገኘ እንላለን። ወርቅ ኦኬ፣ ማዕድን ጥሩ ነው፣ ግን ይህም ማዕድን ነው። ለማለት የምፈልገው የአክሱም ሐውልት ማዕድን ነው። የላሊበላ ቤተ ክርስቲያናት ማዕድን ናቸው። እንደዚያ እናስበው። የፋሲል ግብ ማዕድን ነው። እንደዚያ እናስበው። ፔትሮሊየም የለንም ብለን አንጨነቅ። ያለንን ፔትሮሊየም ኢንቬንቶሪ እናውጣለት ነው ዋናው እንትኔ አርጉመንቴ። እና ከሰሜን ወደ ደቡብ በምንሄድበት ጊዜ እንቁ የሆኑ ጥሪቶች አሉን። ኢንታንጀብል የሆኑት ባህሎች አሉ። በኦሞ ሸለቆ የሚገኙ ባህሎች፣ ህዝቦች የሚያሳዩት ባህሎች አሉ። በጋምቤላ እንቁ የሆኑ ባህሎች አሉ። በቤኒሻንጉል ጉሙዝ እንቁ የሆኑ ባህሎች አሉ። እስካሁን ድረስ ያየነው የብሔር አወቃቀሩ አንዱ ችግር በኢኮኖሚ ላይ የሚያመጣልኝ ምንድን ነው? እነዚህን ለመደመር አላስቻለንም።
በየቦታው ኢንዱስትሪ ፓርክ መገንባት ብቻውን የስራ ዕድል ለመፍጠር በቂ ባለመሆኑ ሰላምን በማረጋገጥ ኢኮኖሚውን ማሳደግ እንደሚቻልም መክረዋል።
በእያንዳንዱ ሀገር ስትሄዱ ስትጎበኙ አብዛኛውን የስራ ዕድል የሚፈጥሩት እነማን ናቸው? ትንንሽ ኢንዱስትሪዎች ናቸው። 90% የሚሆነውን ዕድል የሚፈጥሩት እነሱ ናቸው። ለእያንዳንዱ ሴት እናት እህት የሚሰሩት ኢንተርፕራይዝ ኢምፓወርድ ሆነው በአካባቢያቸው ያለውን ወደ ፈጠራ ቢለውጡት ኢትዮጵያ በጥቂት ዓመታት ትራንስፎርም ለመሆን የምትችልበት እድል አላት። እነዚህን ከሰሜን ወደ ደቡብ የሚታዩ የሚዳሰሱና የማይዳሰሱ ጥሪቶች በደንብ ከተጠቀምንባቸው አገራችን በፍጥነት ሌሎች አገሮች ከደረሱበት ደረጃ ላይ ልትደርስ ትችላለን።
እነዚህን የሚዳሰሱና የማይዳሰሱ ጥሪቶችን ወደ ሀብት ለመቀየር መጀመሪያ ያሉትን ሀብቶች ቆጠራ አድርጎ ማወቅና መመዝገብ ያስፈልጋል ብለዋል ዶክተር አግሎግ።
የዳታ ባንክ ይኑረን፣ እንወቃቸው። እዚህ ያለ ነው እያንዳንዳችን የኢትዮጵያ አምባሳደር ለመሆን እንችላለን በያለንበት። እነዚህን እወቋቸው፣ ህዱና ጎብኟቸው ልንል እንችላለን። እንደዚያ ነው አዲቲቭ የሆነ መደመር ሊፈጠር የሚችለው እያንዳንዳችን የእድገት አምባሳደር ስንሆን ነው።
ዶክተር አክሎግ ሀገር ውስጥ የሚገኙ የቱሪስት መስህብ የሆኑ ቦታዎች ተለይተው በሀገር ውስጥ የኢኮኖሚ ትስስር መፍጠር የሚቻልበትን መንገድ ከጠቆሙ በኋላ በውጭ ሀገር የሚገኙ ባለሙያዎችም ተለይተው ተቆጥረውና ተመዝግበው በሙያቸው የሚያገለግሉበትን መንገድ መፍጠር ጠቃሚ እንደሆነ ምክር ሰጥተዋል። በእለቱ ከህገ መንግስት ማሻሻል እስከ ሀገር ግንባታ የተለያዩ ሀሳቦች ተነስተው ተወያይተዋል። ሌሎቹን በሌላ ጊዜ መለስባችኋለሁ። ለአሜሪካ ድምፅ ጽዮን ግርማ፣ ዋሽንግተን ዲሲ።
ጽዮንን ለዘገባው እናመሰግናለን። ክቡራትና ክቡራን አድማጮች ዝግጅታችን ይቀጥላል እስከ ምሽቱ 4 ሰዓት።
የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ ነች። ብርሃን እንኳን አደረሰሽ። ቴክኒሽያኑ ኦድሬስ ሪጅስ፣ እሱንም በአማርኛ እንኳን አደረሰ ብለው እንኳን አደረሰ ተርጉሚለት። የዌብና የማህበራዊ መገናኛ ፕሮዲውሰራችን ደግሞ አበባየው ገበያው ነች።
እንኳን አደረሰሽ።
እንኳን አደረሰሽ። ሁላችሁንም እንኳን አደረሳችሁ። ሶሎሞን እንኳን አደረሰ። አበባ ሰርች ይሰጠሃለሁ።
እሺ።
የዜናና የትንታኔ መጽሔት አስተያየቶቻችሁም የሚስተናገዱበት ክፍለ ጊዜ ተጠናቋል። አሁን የሙዚቃ እረፍት። የአዲስ አመት ሙዚቃ ልንጋብዝ መሰለኝ።
የአዲስ አመት ሙዚቃ እስቲ ሐመልማል አባተን እንጋብዝ። እዚህ ጋ
መልካም
አውድ አመት ናፍቀናለች። ከዚህ ዘፈን ጋር እንደ
Yes, I'm a dear smart, you're gonna bet.
ሌሎችም እንደዚሁ አንድ ሁለት ዘፈኖችን ይዘን እንመለሳለን። ለእንቁጣጣሹ ይህ የአሜሪካ ድምፅ
ዓመት በዓመቱ በቸር ያምጣህ ግሩም ዜማ ነው። የሐመልማል
ድንቅ ዜማ ቆንጆ ነው። እናመሰግናለን።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
የኮሪያ ሕዝባዊ ዲሞክራቲክ ሪፐብሊክ ወይም ሰሜን ኮሪያ የኒውክሌር ጦር መሳሪያ ፕሮግራሟን እንድታፈርስ ለማገዝ በሚደረገው ጥረት የተባበሩት መንግሥታት ድርጅት የጸጥታው ጥበቃ ምክር ቤት ባለፈው ዓመት ውሳኔ 2375ን ማሳለፉ ይታወቃል። ዩናይትድ ስቴትስ ይህን ውሳኔ ተግባራዊ ለማድረግ በቁርጠኝነት ተነስታለች። የጸጥታው ጥበቃ ምክር ቤት አባላትና መላው የተባበሩት መንግሥታት ድርጅት አባል አገሮች ሰሜን ኮሪያ ላይ ማዕቀቡ እንዲጸና ስምምነት ላይ ደርሰዋል። ይህን ቃላቸውን ያከብራሉ ብለንም እንጠብቃለን ብለዋል የውጭ ጉዳይ ሚኒስትር ማይክ ፖምፒዮ እንደ አውሮፓ አቆጣጠር ባለፈው ሐምሌ 20 ቀን ባደረጉት ንግግር። ማዕቀቦች ተግባራዊ ሳይሆኑ ሲቀሩ የኒውክሌር ጦር መሳሪያን የማውደም ሐሳብ በራሱ ይጠፋል። በአሁኑ ወቅት ሰሜን ኮሪያ የተባበሩት መንግሥታት ድርጅት ከፈቀደላት ኮታ በላይ የነዳጅ ውጤቶችን ወደ አገሯ በገፍ እያስገባች ነው። እነዚህ ከአንድ መርከብ ወደ አንድ መርከብ የሚደረጉ ዝውውሮች ናቸው በይበልጥ እየተሰራባቸው ያሉት ነው ያሉት። እንደ አውሮፓ አቆጣጠር ባለፈው ነሐሴ 21 ቀን ዩናይትድ ስቴትስ የገንዘብ ሚኒስትሯ በሁለት የሩሲያ የመርከብ ኩባንያዎች ላይ ማዕቀብ ጥሏል። እነዚህ ኩባንያዎች የተጣራ ነዳጅ ወደ ሰሜን ኮሪያና አብረው ወደሚሰሩት 6 ጀልባዎች ያመላልሱ የነበሩ ናቸው። ማዕቀቦቹ ባለፈው መስከረም 21 2017 እንደ አውሮፓ አቆጣጠር ከተላለፈው ውሳኔ 13810 መሰረት ተፈጻሚ የሚሆኑ ናቸው። ሁለቱ ኩባንያዎች ፕሪሞሪ ማሪታይም ኃላፊነቱ የተወሰነ ማህበር፣ ሌላው ጉድዞን ሺፒንግ ኃላፊነቱ የተወሰነ የግል ማህበር ሲሆኑ ማዕቀብ ከተጣለባቸው 6 የሩሲያን ሰንደቅ ዓላማ የሚያውለበልቡ ኩባንያዎች መካከል ገዢው ኩባንያ የሰሜን ኮሪያው ታኤሶን ባንክ ነው። ይህ ባንክ ደግሞ ቀደም ሲል በዩናይትድ ስቴትስና በተባበሩት መንግሥታት ድርጅት ማዕቀብ ተደርጎበት የነበረ ነው። የሰሜን ኮሪያን ሰንደቅ ዓላማ የሚያውለበልቡና ከመርከብ ወደ መርከብ ዝውውር የሚያደርጉ የሩሲያ ወይንም የሌላ አገር ጀልባዎች በተባበሩት መንግሥታት ድርጅት የጸጥታው ጥበቃ ምክር ቤት ሕግ መሠረት የተከለከሉ በዩናይትድ ስቴትስ ማዕቀብም የተጣለባቸው ናቸው። ይህን በጽሑፍ ያስቀመጡት ደግሞ የዩናይትድ ስቴትስ የገንዘብ ሚኒስትር ስቲቨን ሙኒቺ ናቸው። እነዚህን ውሳኔዎች ያለማክበር ሰሜን ኮሪያ የኒውክሌር ጦር መሳሪያውን በተሟላና በተረጋገጠ ሁኔታ ማውደሟ እስኪታወቅ ድረስ እንደ ጸኑ የሚቆዩ መሆናቸውን መረዳት ያስፈልጋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
ክቡራትና ክቡራን አድማጮች፣ አሁን የጥያቄው መልስ የፕሮግራም ማሳሰቢያ አለን።
በኢትዮጵያ ለረጅም ዓመታት ሲጠየቅ የነበረው የዲሞክራሲ ለውጥ መልካም ጅማሮ ላይ እንዳለ የፖለቲካ ገምጋሚዎች ይናገራሉ። ወደ ስልጣን ከመጣ የወራት ዕድሜ ያለው የጠቅላይ ሚኒስትር አብይ አህመድ አስተዳደር ወቅታዊ የሆኑ የሕዝብ ጥያቄዎችን
መልስ እየሰጠ ነው። ተፎካካሪ የሚላቸውን የፖለቲካ ቡድኖችም ከያሉበት ከየውጭ ሀገሩ ጋብዟል። ከአጎራባች ሀገሮች ጋርም ሰላም እየፈጠረ ነው። በኢትዮጵያ የተጀመረው ለውጥ እንዴት ሊጸና ሊጎለብት ይችላል? ከፖለቲካ ድርጅቶች፣ ከመብት ተሟጋቾች፣ ከሕዝቡስ ምን ይጠበቃል? እነዚህን ጥያቄዎች በመመለስ እንዲያግዙን ሁለት የፖለቲካ መሪዎችን ጋብዘናል። የኦሮሞ ፌዴራሊስት ኮንግረስ አመራር አባል አቶ በቀለ ገርባና ቀድሞ የአንድነት ፓርቲ ምክትል ሊቀመንበር አቶ አንዱ ዓለም አራጌን ጋብዘናል። ጥያቄዎቻችሁን በ2022059942 የውስጥ መስመር 14 በኢሜይል ደግሞ horn@voanews.com እንዲሁም በቪኦኤ አምሃሪክ ፌስቡክ ላይ አኑሩ፣ አድርሱን። በድምፅም በጽሑፍም ስልክ ቁጥራችሁን በኢሜይል ብታሳውቁን ደውለን ከመልስ ሰጪዎቹ ጋር እናገናኛችኋለን። ለጥያቄው መልስ ዝግጅታችን ይቀጥላል። እንግዲህ የሰሞኑ ሀሪኬን ነው መሰለኝ ጉሮሮሽን ትንሽ
በአመት በዓል ምን ያስለቅሳታል ይሉ ኃይለኛ ጉንፋን በኋላ የተከተለ ነው።
ደህና ተመልሰሻለሁ?
ደህና ነኝ፣ ደህና ነኝ።
ወደ ተከታዩ ግብዣችን እንሂድ። ለእንቁጣጣሽ ካዘጋጀ ነው አንዱን እንጋብዝ። አሁን ደመረ ለገሰ ነው ከጀርባ እየሰማችሁ ያላችሁት። አውደ አመት ይቀጥላል ዝግጅታችን።
አዲስ አመት መስላል እዚህ ስቱዲዮ ውስጥ።
አዎ በጣም ደስ ይላል። ሁልጊዜ ሁሉም አዲስ አመት እንደዚህ አይነት ቢሆን ጥሩ ነው አይደለም ቆንጅት?
ይሁን መመኘት ነው የሚያስፈልገው።
አዎ መልካም ምኞት ጥሩ ነገር ያመጣል።
በነገር ላይ ሶሎሞን እዚህ ጋር የዛሬውን አዲስ አመት በዓል ምክንያት በማድረግ የባህር ዳር ከተማ ወጣቶች 90 ለሚሆኑ አረጋውያን የቅርጫ ስጋ በማከፋፈል አስበዋቸው ረድተዋቸው ጥሩ በዓል እንዲሆንላቸው ማድረጋቸውን አስቴር ምስጋናው ዘግባልናለች። በየአካባቢው እንዲህ አይነት በጎ አድራጎት የሚያደርጉ ወጣቶችም ሌሎችም ይኖራሉና ብታደርሱን ብናውቅ ብናሳውቅ ጥሩ ነው። አካፍሉን።
መልካም ነው። መልካም መልእክት ነው። እስቲ ለባህር ዳር ወጣቶች አንድ ነገር እንጋብዝ። ከኛ እኛን መስታወት አረጋው ጋብዛናለች ከጋቢና። እኛ ደግሞ ለባህር ዳር ወጣቶች ግብዣ እናድርግ። እንኳን አደረሳችሁ።
ሲመጣ በጣም በሉ ባንጃው በገደማ ጉዝጓዝ የበጉ የዶሮ የሕፃናቱ ኦህ የቀደደ እንደ ጠዋት ጀንበር ተራሩ ተላብሶ በደስታ በፍቅር አውዳመት ሲመጣ እጅጉን ደስ ይላል ማሲበት ሲጠጣ አውዳመት ደስ ይላል
እንግዲህ ዝግጅታችን ወደ መጠናቀቁ ነው። ትንሽ ጊዜ ቀርታለች። ከወጣትነቱ ዘለቃለች። አሁን የኛ ፕሮግራም ማለት ነው። ለአዲስ ዓመት የሚባል ነገር አለ። ውጪ ማምሸት ሲፈቀድልህ ወጣት ነህ ማለት ነው። ውጪ ለማምሸት ስትገደድ ግን እድሜ ተገባል።
በዋዜማው ማለት ነው።
ለአዲስ ዓመት ዋዜማ። ክቡራትና ክቡራን አድማጮች እንግዲህ ዝግጅታችን በዚሁ ተጠናቀቀ። በዋና አዘጋጇ ትዝታ በላቸውና በሌሎችም ባልደረቦች ስም በድጋሚ እንኳን አደረሳችሁ እያልን ልንሰናበት ነው።
የትግርኛ ባልደረቦቻችን ተወልደና ገብረ ገብተዋል። ለእናንተም ለባልደረቦቻችን፣ ለትግርኛ ቋንቋ አድማጮቻችን ርሁስ ሐዱሽ ዓመት እያልን እንሰናበታለን። ልክ ነኝ?
መልካም አዲስ ዓመት ለሁላችን።
እንኳን አደረሰን።
እንኳን አደረሰን።
አብራችሁን ስለቆያችሁ እናመሰግናለን። ከዘሪቱ ጌታሁን ጋር እንቁጣጣሽ እያላችሁ አብራችሁ እስከ ዝግጅቱ ፍጻሜ ቆዩ። በእኛ በኩል ጤና ይስጥልን።
ደህና